ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ጥቅምት 7 2016 ዓ.ም ዝግጅታችን ጀመረ። በራያ አላማጣ ጊዜያዊ የሽግግር አስተዳደር እንዲቋቋም የጠየቀ ሰላማዊ ሰልፍ መካሄዱ ተሰምቷል።
ቅዳሜን መጨረሻ ላይ ነበር ወይም መስከረም መጀመሪያ አካባቢ ይመረጣል። ይሄንም የሚያስመረጠው ገለልተኛ ሆኖ የሀገር መከላከያ ሰራዊት ነው ተብሎ ማህበረሰቡን አወያይቶ ሰነድ ተዘጋጅቶ የመጀመሪያው ምዕራፍ ከተጠናቀቀ በኋላ ወደ ሁለተኛው ምዕራፍ መሸጋገር አልተቻለም። ለምን ምክንያቱ አልገባን።
አላማጣ ትግራይ ነው። በህገ መንግስቱ መሰረትም በፕሪቶሪያ ውል መሰረትም የትግራይ ነው። ሆነ አካል በኃይል ስለያዘው ለጊዜው እንደ ባለቤትነት ማረጋገጫ ተደርጎ መወሰድ የለበትም።
የአላማጣ ከተማ ጊዜያዊ አስተዳደር ዋና ከንቲባ ኃይሉ አበራና የትግራይ ጊዜያዊ አስተዳደር ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሀለፉም ነው ቀደም ብለን የሰማናቸው። ዝርዝሩ በምሽቱ ይቀርባል። እኒህና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች በምሽቱ ተካተዋል። እንደምንውላችኋል፣ እንደምናምሽታችኋል አድማጮቻችን፣ እንዲሁም ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስማረ አብሮን ያመሻል። ጽዮን ግርማ ዋና አዘጋጃችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናስደምጣችኋለን። ደረጀ ደስታ ይቀጥላል።
በድጋሚ ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ከዕለቱ አበይት ዜናዎች መካከል በጋዛ ጥቃት በመቶዎች የሚቆጠሩ ሰዎች ስለመሞታቸው፣ ፍልስጤማውያን ከጋዛ ወደ ግብፅ እንዲወጡ እስራኤል ማስገደዷን የግብፁ ፕሬዚደንት አልሲሲ ተቃወሙ፣ የቻይና ፕሬዚደንት የምዕራባውያን ቻይናን የመነጠል ጥረት ያሉትን ተቹ፣ የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን። በጋዛ አልአህሊ ኢራብ ከተማ በሚገኘው ሆስፒታል በተፈጸመ የሮኬት ጥቃት በመቶዎች የሚቆጠሩ ሰዎች እንደተገደሉ ተነገረ። እስራኤል በጥቃቱ የፍልስጤም ታጣቂዎችን ጥፋተኛ ስታደርግ፣ የፍልስጤም እስላማዊ ጂሃድ ቃል አቀባይ በበኩሉ ቡድኑ ተጠያቂ አይደለም ሲል አስተባብሏል። የሐማስ ታጣቂ ቡድን ትላንት ማክሰኞ ምሽት ባወጣው መግለጫ ፍንዳታው በእስራኤል አየር ኃይል እንደተፈጸመ ገልጿል። የእስራኤል ጦር በበኩሉ በተሳሳተ መንገድ በፍልስጤማውያን ታጣቂዎች የተተኮሰ ሮኬት ሆስፒታሉ ላይ በማረፉ ነው ብሏል። የጋዛ ጤና ጥበቃ ሚኒስቴር በፍንዳታው ቢያንስ 500 ሰዎች እንደተገደሉ አስታውቋል። በሆስፒታሉ ላይ የተፈጸመው ጥቃት በመካከለኛው ምስራቅ አገራት ከፍተኛ ተቃውሞ እንደቀሰቀሰ ተነግሯል። የግብጽ ፕሬዚደንት አብዱልፈታ ኤልሲሲ ፍልስጤማውያን በሲናይ ልሳነ ምድር በኩል ከጋዛ እንዲወጡ እስራኤል ለማስገደድ የምታደርገውን ጥረት ውድቅ እንዳደረጉ ገለጹ። ይህ አይነቱ ጥረት ውሎ አድሮ ግብጽ ከእስራኤል ጋር ያላትን ሰላም አደጋ ላይ እንደሚጥለው ኤልሲሲ አስጠንቅቀዋል። በካይሮ ከጀርመኑ መሪ ኦላፍ ሾልዝ ጋር ዛሬ ረቡዕ በሰጡት የጋራ ጋዜጣዊ መግለጫ እስራኤል በጋዛ ላይ በጀመረችው ሙሉ ከበባ የውሃ የምግብና የነዳጅ አቅርቦትን መዝጋቷን ጨምሮ ሰብአዊ እርዳታ ወደ ግዛቲቱ እንዳይገባ መከልከሏ ፍልስጤማውያንን ወደ ግብጽ ለማባረር እንደታቀደ ስልት አድርገው እንደሚመለከቱት ኤልሲሲ አስታውቀዋል። ሲናይ በእስራኤል ላይ ለሚሰነዘረው የአሸባሪዎች ጥቃት መስፈንጠሪያ ትሆናለች ሲሉ ያስጠነቀቁት ኤልሲሲ እንዲህ ያሉት ጥቃቶች ደግሞ ግብጽን ተጠያቂ ያደርጋሉ ሲሉ የችግሩን ተያያዥነት አሳስበዋል። ኤልሲሲ ግብጻውያን እኒህን መሰል አካሄዶች እንደማይቀበሉት ገልጸው የእስራኤል የፍልስጤም ታጣቂ ቡድኖችን ለማጥፋት ያወጀችውን ተልእኮዋን እስክትጨርስ ድረስ ፍልስጤማውያንን ወደ ኔጌቭ እንድትወስድ ሀሳብ አቅርበዋል። በሌላ በኩል የጀርመኑ መሪ ኦላፍ ሾልዝ ሐማስ በእስራኤል ላይ የሰነዘረውን አሰቃቂ ጥቃት ተከትሎ አገራቸው ከጎኗ መቆሟን እንደምትቀጥል መናገራቸውን አሶሲየትድ ፕሬስ ዘግቧል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ረቡዕ እስራኤል ገብተው ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተነጋግረዋል። ባይደን ወደ እስራኤል የተጓዙት በጋዛ ሆስፒታል ውስጥ ከፍተኛ ፍንዳታ ከደረሰ እና ጥቃቱን ተከትሎ በቀጠናው ከፍተኛ ተቃውሞ ከተቀሰቀሰ በኋላ ነው። በማይክል ብራውን የተጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በእስራኤል ቴል አቪቭ ከተማ ተገኝተው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የተነጋገሩ ሲሆን በጋዛ ሆስፒታል ላይ ስለተፈጸመው የቦምብ ጥቃት አስተያየታቸውን ሰጥተዋል።
ትናንት በጋዛ ሆስፒታል ላይ በደረሰው ፍንዳታ እጅግ አዝኛለሁ፣ ተናድጃለሁ። አሁን ባየሁት መሰረት ግን ጥቃቱ በእናንተ ሳይሆን በሌላው ቡድን የተፈጸመ ይመስላል። ነገር ግን ብዙ እርግጠኛ ያልሆኑ ሰዎች አሉ። ስለዚህ ብዙ ነገሮችን ማለፍ መቻል አለብን።
ባይደን በጦርነት ወቅት እስራኤልን መጎብኘታቸው ልብ እንደሚነካና አሜሪካ ለእስራኤል ያላትን ድጋፍ በግልጽ እንደሚያሳይ ያመለከቱት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የስልጣኔ ኃይሎች ያሸንፋሉ በማለት እስራኤል ሐማስን እንደምታሸንፍ ለባይደን ገልጸውላቸዋል።
Mr. President, you rightly said that Hamas is worse than ISIS.
የተከበሩ ፕሬዚደንት፣ ሐማስ ከአይሲስ የሚከፋ ነው ሲሉ በትክክል ገልጸውታል። ትናንት የጎበኙን የጀርመን ቻንስለርም ሐማስ አዲሱ ናዚ መሆኑን ተናግረዋል። ሁለታችሁም ትክክል ናችሁ። የሰለጠነው ዓለም ናዚን ለመደምሰስና አይሲስን ለማጥፋት እንደተባበረው አሁንም ሐማስን ለማጥፋት የሰለጠነው ዓለም አንድ መሆን አለበት።
ኔታንያሁ አክለው ሐማስ መስከረም 26 ቀን ባደረሰው ጥቃት 1400 እስራኤላውያንን መግደሉንና ከ10 ሚሊዮን በታች የሕዝብ ቁጥር ባላት ሀገር ላይ የደረሰው ጥቃት በአንድ ቀን 15000 አሜሪካውያን ከተገደሉበት የመስከረሙ ሽብር ጥቃት ጋር እንደሚመሳሰል ተናግረዋል። ባይደን የረጅም ጊዜ የዩናይትድ ስቴትስ አጋር ለሆነችው ሀገር ድጋፋቸውን ለማሳየት ከእስራኤል መሪዎች ጋር ስብሰባ እያደረጉ ባሉበት ወቅት የአረብ መሪዎች በዮርዳኖስ ሊያደርጉት የነበረው ሌላ ቁልፍ ስብሰባ በቦምብ ጥቃቱ ምክንያት ተሰርዟል። የሐማስ ታጣቂዎች በጋዛ ከተማ አህሊ አረብ ሆስፒታል ላይ ለደረሰው ፍንዳታ እስራኤልን ተጠያቂ ሲያደርጉ፣ የእስራኤል መከላከያ ኃይሎች በበኩላቸው የፍልስጤም መደበኛ ያልሆነ ጦር የተኮሰው ሚሳኤል መስመሩን ስቶ ሆስፒታሉን እንደመታ በመግለጽ የደረሰባቸውን ክስ ተቃውሟል። ታጣቂው ቡድንም ለጥቃቱ ኃላፊነት አልወሰደም። ባይደን በቴል አቪቭ የሚያደርጉትን ጉብኝት ሲጨርሱ ወደ ዮርዳኖስ ዋና ከተማ አማን እንዲያቀኑ ቀጠሮ ተይዞላቸው ነበር። ሆኖም የጋዛ ሆስፒታል ላይ የደረሰውን ጥቃት ተከትሎ የእስራኤል ጎረቤት ሀገራት መሪዎች የዮርዳኖስ ንጉስ አብዱላህና የግብጽ ፕሬዝዳንት አብደል ፈታህ አልሲሲ ከባይደንና ከፍልስጤም ፕሬዝዳንት መሐሙድ አባስ ጋር ስብሰባውን ላለማካሄድ በመወሰናቸው ጉዟቸው ተሰርዟል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ በእስራኤል ላይ ድንገተኛ ጥቃት በማድረስ ከ1000 በላይ ሰዎችን ለገደለው ሐማስ ምላሽ ለመስጠት በ10 የሐማስ አባላትና ቡድን እና የፍልስጤም ታጣቂ ድርጅት የፋይናንስ መረብ ላይ ማዕቀብ መጣሏን አስታወቀች። በገንዘብ ሚኒስቴር አማካኝነት ዛሬ ረቡዕ በወጣው ማዕቀብ ኢላማ የተደረጉት የሐማስ ኢንቨስትመንት ይዞታን የሚያስተዳድሩ አባላት፣ ከኢራን አገዛዝ ጋር የቅርብ ትስስር ያለውና መሰረቱን በኳታር ያደረገው የፋይናንስ አስተባባሪ፣ ቁልፍ የሐማስ አዛዥ እንዲሁም በጋዛ የሚገኘው በዲጂታል የምንዛሪ ለውጥ አገልግሎት ሰጪ መሆናቸው ተመልክተዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ጃኔት የለን ዩናይትድ ስቴትስ የሐማስ ገንዘብ ለጋሾችና አስተባባሪዎችን ለማጥቃት ወሳኝ እርምጃ እየወሰደች ነው ማለታቸውን አሶሲየትድ ፕሬስ ዘግቧል። የሐማስ ወታደራዊ ክንፍ መሪ እንደ አውሮፓ አቆጣጠር ጥቅምት 7 በእስራኤል ላይ የተፈጸመው ጥቃት በጋዛ ለደረሰው ቀውስና መዘጋት ምላሽ ነው ብለዋል። የቻይናው ፕሬዝደንት ሺ ጂፒንግ በቻይና ኢኮኖሚ ላይ ጥገኝነትን ለመቀነስ በሚል ምዕራባውያን የሚያደርጉትን ጥረት በመተቸት ከቻይና የመነጠል ጽንሰ ሐሳብ ባሉት ላይ ማስጠንቀቂያ ሰጥተዋል። ሺ ይህን የተናገሩት ከአስር ዓመት በፊት እስያን፣ አፍሪካና አውሮፓን በየብስና በባህር መንገዶች ለማገናኘት በተጀመረው የመሰረተ ልማት ወይም ቤልት ኤንድ ሮድ ተነሳሽነት ጉባኤ ላይ ነው። ሺ ስለ 10 ዓመቱ ፕሮጀክት አስመልክቶ ሲናገሩ ፕሮጀክቱ ከንድፍ አልፎ ወደ እውነተኛ መሰረተ ልማት በመዋል ሊተገበር የቻለ ነው ብለዋል። በፎረሙ 97.2 ቢሊዮን ዶላር የሚያወጡ የትብብር ፕሮጀክቶች የተፈረሙ ሲሆን በዋናነት ከግሎባል ደቡብ የተውጣጡ ከ130 በላይ አገራት ተወካዮች ተሳታፊ ሆነዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን ከተሳታፊዎች መካከል ይገኙበታል። ፕሬዝደንት ሺ በንግግራቸው ቻይና በአንድ ወገን ማዕቀብ፣ በኢኮኖሚ ማስገደድ፣ መነጠልና የአቅርቦት ሰንሰለት መቆራረጥ ላይ ያላትን ጽኑ አቋም አጽንኦት ሰጥተዋል። ፕሮጀክቱና መድረኩ መጀመሪያ ላይ ቻይናን ከምዕራብ አውሮፓ ጋር ለማገናኘት ያለመ ቢሆንም ህብረቱን ወክለው በጉባኤው የተገኙት የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ብቻ ነበሩ። በመጨረሻም ኡጋንዳ በአገሪቱ ታዋቂ ከሆኑ የሳፋሪ ብሔራዊ ፓርኮች በአንዱ የጫጉላ ሽርሽር ላይ የነበሩ ጥንዶችና አስጎብኚያቸውን የገደሉትን አጥቂዎችን እያደነች መሆኑን አስታወቀች። ፕሬዚደንት ዩሪ ሙሴቪኒ የፈሪ ድርጊት ሲሉ የገለጹትን ትናንት ማክሰኞን ጥቃት አውግዘው አጥቂዎቹ በሕይወታቸው እንደሚከፍሉም ተናግረዋል። በጥቃቱ አንድ እንግሊዛዊና ደቡብ አፍሪካዊ ከኡጋንዳዊ አስጎብኛቸው ጋር መገደላቸውን ፖሊስ ገልጿል። ለጥቃቱ ፖሊስ መሰረታቸውን በጎረቤት ዲሞክራቲክ ሪፐብሊክ ኮንጎ ባደረጉና ይፈራሉ ያላቸውን ታጣቂ ሚሊሻዎችን ተጠያቂ አድርጓል። ለጥቃቱ ተጠያቂ የተደረገው ከአይኤስ ጋር የተቆራኘው የተባበሩት ዲሞክራቲክ ኃይሎች ኤዲኤፍ በውከትና ብጥብጥ በሚተራመሰው ምስራቃዊ ኮንጎ በሺዎች የሚቆጠሩ ንጹሃን ዜጎችን መግደሉን አጃንስ ፍራንስ ፕሬስ ዘግቧል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የጥቅምት 7 2016 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ እየተመለከታችሁ የምትገኙት። ዛሬ ምሽት በቅንብሩ አብሮኝ የሚያመሸው ኤልያስ አስማረ ነው። በምስልና ድምፅ ቅንብሩ ደግሞ ሲሳይ አሸናፊና ግርማ ደግፋም አብረውኛሉ። በዌብና ማህበራዊ ድረገጽ ቅንብሩ አበባየው ገበያው ማብራን ታመሻለች። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕሰ ዘገባ እንሻገር። የራያ ማንነት ጥያቄ ህዝበ ውሳኔ ልባት እንዲሰጠው የኢትዮጵያ መንግስት ያስቀመጠው አቅጣጫ እንዲተገበር የጠየቀ ሰላማዊ ሰልፍ ዛሬ ረቡዕ በአላማጣ ከተማ ተካሂዷል። መንግስት ከህዝብ ጋር ባደረገው ውይይት በአካባቢው ጊዜያዊ የሽግግር አስተዳደር እንዲቋቋም አረጋግጧል ያሉት ሰልፈኞቹ፣ ሆኖም ይሄ ሳይተገበር ወር እንዳለፈው አመልክተዋል። ዞኑ ከሶስት ዓመት በላይ ምንም አይነት በጀት ከመንግስት እንዳልተመደበለት ሰልፈኞቹ አስታውሰዋል። ይህም በኢኮኖሚና በማኅበራዊ እንቅስቃሴ ላይ ያሳደረው ተጽዕኖን አስረድተዋል። የትግራይ ክልል ጊዜያዊ አስተዳደር ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ረዳኢ ሀለፎም የሽግግር አስተዳደር ጥያቄው ሆነ ጥያቄው እንዲተገበር የሚደረጉ ግፊቶች ይህ ህገ መንግስታዊ ናቸው ሲሉ ተችተዋል። ጥያቄውን መቅረብ ያለበት ለትግራይ ክልል ነው ሲሉ ይከራከራሉ። የአላማጣ ከተማ ጊዜያዊ አስተዳደር ዋና ከንቲባ ግን ለትግራይ ክልል ያቀረቡት ጥያቄ ምላሽ ባለማግኘቱ ህገ መንግስቱ በሚፈቅደው መሰረት ወደ ፌዴሬሽን ምክር ቤት ይግባኝ ማለታቸውን ገልጸዋል። የዚህም ጉዳይ ዝርዝር መስፍን አራጌ ያካፍለናል።
የአላማጣ ከተማ አስተዳደር ባስተባበረውና የራያ ማንነት ጥያቄ በህዝበ ውሳኔ እንዲወሰን ለመጠየቅ ባለመው ሰልፍ ቁጥራቸው የበዛ የከተማ ነዋሪዎች ሰልፍ መውጣታቸውን በስልክ ያነጋገርናቸው ነዋሪዎች ገልጸውልናል።
አስቸኳይ ለበጀታችን ጉዳይ በአጭር ጊዜ እንዲፈታልን እንፈልጋለን።
ከእነዚህም መካከል ገነት አበበ የተባሉ የከተማ ነዋሪ ጊዜያዊ የሽግግር አስተዳደር ባለመቋቋሙና ህዝበ ውሳኔ ባለመደረጉ አካባቢው ለኢኮኖሚያዊና ማህበራዊ ጉዳት መዳረጉን ገልጸው ዛሬ ሰልፍ የወጡበት ምክንያትም ይሄው እንደሆነ ይገልጻሉ።
እስከ ዛሬ ይኸውልህ ያለ በጀት ነበር። ህዝቡ በረሃብ በጣም ተሸማቆ ነው ያለው። እርዳታም የለም። በወደዛ ይመጣል፣ ከትግራይ ያቆማል፣ በአማራ የሚመጣው በዚህ የሚመጣውም ከቆቦ ያቆማል። የራያ አካባቢ በሙሉ ምንም አይነት እርዳታ የለንም። ይኸውልህ በዚህ መሀል ላይ ህዝቡ በረሃብ እየተሰቃየ ነው። ሰሞኑን በበጀቱም እጥረት በእርዳታውም አለመምጣት ምክንያት ብዙ ህጻናቶች እየሞቱብን ነው። ነፍሰ ጡሮችም እየሞቱብን ነው። ህክምና አገልግሎት የለም። ሆስፒታሉ ባዶ ነው። እናት ቤት ነው የምትወልደው። በቃ አምቡላንስ የለም። ከዛ ደግሞ ህዝቡ የማንነት ጥያቄውን እንዲረሳም ይደረጋል። በበጀቱ የመልካም አስተዳደር እጦት ሲኖር ህዝቡ ራሱ ወደ ሌላ ነገር እነሱ ይሻሉናል እንዲል አይነት አቅጣጫ ነው ሆን ተብሎ የሚሰራው የምንለው ያለን በቃ ጨንቆናል። የጊዜያዊ አስተዳደር ሊመረጥ ተብሎ ሰነዱ ተነቦልን በህዝብ ተቀብለን እያለን ጳጉሜ ላይ ጊዜያዊ አስተዳደር ይመረጣል ተብሎ ይኸውልህ አሁን ጥቅምት 7 ደርሰናል።
በሌላ በኩል የአላማጣ ከተማ ጊዜያዊ አስተዳደር ዋና ከንቲባ ኃይሉ አበራ ከህዝብ ጋር ተደጋጋሚ ውይይቶች መደረጋቸውን፣ ጊዜያዊ የሽግግር አስተዳደር እንደሚቋቋምና ህዝበ ውሳኔ እንደሚደረግ መግባባት ላይ ቢደረስም ተግባራዊ ሳይሆን አንድ ወር እንዳለፈ ያስረዳሉ።
ትግራይ ህዝብ ላለፉት 3 እና 4 ዓመታት ከበጀት ውጭ ሆኖ ነው የኖረው። ዛሬም ያለ በጀት ነው የሚኖረው። ያለ በጀት ከዚህ በኋላ መቀጠል የህልውና ጥያቄ ነው የሚሆነው። በጀትን መከልከል ዘር ከማጥፋት ተለይቶ የሚታይ አይደለም። የፌዴራል መንግስቱ ባቀረበው ሰነድ መሰረት ተፈናቃዮች ገብተዋል። እኛ ቀድመንም ጭምር ነው ከሰነዱ በፊት ያስገባል። ሁለተኛ ጊዜያዊ የሽግግር አመራር ተፈናቃይ ከገባ በኋላ ይመረጣል። ይህም እስከ ጳጉሜን መጨረሻ ላይ ነበር ወይም መስከረም መጀመሪያ አካባቢ ይመረጣል። ይህንም የሚያስመርጠው ገለልተኛ የሆነው የሀገር መከላከያ ሰራዊት ነው ተብሎ ማህበረሰቡን አወያይቶ ሰነድ ተዘጋጅቶ የመጀመሪያው ምዕራፍ ከተጠናቀቀ በኋላ ወደ ሁለተኛው ምዕራፍ መሸጋገር አልተቻለም። ለምን? ምክንያቱ አልገባንም።
ስምምነት የተደረሰባቸው ጉዳዮች በመርሃ ግብሩ መሰረት እንዲተገበሩ ለፌዴሬሽን ምክር ቤት፣ ለገንዘብ ሚኒስቴርና ለመከላከያ ሚኒስቴር ከአራት ቀን በፊት በጽሁፍ ማሳወቃቸውንም ጠቁመዋል። የትግራይ ጊዜ አስተዳደር ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሃለፎም በራያ አላማጣ አካባቢ ጊዜያዊ የሽግግር አስተዳደር እንዲቋቋምም ሆነ ይኸው ተግባራዊ እንዲሆን የሚደረጉ ግፊቶች በህገ መንግስቱ ተቀባይነት የሌላቸው ሀሳቦች ናቸው ሲሉ ተናግረዋል።
አንደኛው የማያሻማው ነገር አላማጣ ትግራይ ነው። በህገ መንግስቱ መሰረትም በፕሪቶሪያ ውል መሰረትም የትግራይ ነው ሆነ አካል በኃይል ስለያዘው ለጊዜው እንደ ባለቤትነት ማረጋገጫ ተደርጎ መወሰድ የለበትም። ሁለት ደጋግመን የምንለው ነው። ከአሁን በፊትም አሁንም የምንለው ጥያቄ እንኳን ቢኖር ጥያቄ መቅረብ ያለበት ለትግራይ ክልል ነው። በህገ መንግስቱ መሰረት ይዘቱ ፍሬም የሚደረግበትም ይህ ህገ መንግስታዊ ስለሆነ ተቀባይነት የሌለው ተግባር ብቻ ሳይሆን የተጀመረው የሰላም ሂደት የማደናቀፍ እርምጃም ነው። ስለዚህ የኢትዮጵያ መንግስትም እንደዛ አይነት መሰል እንቅስቃሴዎች ትክክል አለመሆናቸውን በፕሪቶሪያ ውል መሰረትም በህገ መንግስቱ መሰረትም ተቀባይነት የሌላቸው ድርጊቶች ስለሆኑ እንደዛ አይነት ጥያቄዎች የሚያደርጉም እንደዛ አይነት ግፍት የሚያደርጉም ማስታገስ አለበት የሚል እምነት ነው ያለኝ።
የአቶ ረዳኢን አስተያየት የሚቃወሙት ከንቲባ ኃይሉ ግን ጥያቄያቸው ህገ መንግስታዊ መሆኑን ጠቅሰው ይከራከራሉ።
የራያ ህዝብ የማንነት ጥያቄው 2011 ላይ ለትግራይ ክልል ምክር ቤት ያስገባበትን በኢትዮጵያ ፖስታ ቤት በኩል ከ4 ኪሎ ቅርንጫፍ ደረሰኙን እስከነ ሙሉ ዶክመንቱ ከነ ቁጥሩ ልነግርህ ይችላል። ኦክቶበር 8 2018 ዓ.ም EG 25770598 ኢቲ ለትግራይ ክልል ምክር ቤት የገባበት ሰነድ እጃችን ላይ አለ። በግልባጭ ለፌዴሬሽን ምክር ቤት አስገብተናል። በህገ መንግስቱ መሰረት አንቀጽ 46 ንዑስ አንቀጽ 1 እና አንቀጽ 48 ንዑስ አንቀጽ 2 የማንነት ጥያቄውን ለክልሉ አስገብተን በጊዜው መመለስ አልተቻለም። በሁለት ዓመት ጊዜ ውስጥ መልስ መስጠት ባለመቻላቸው የይግባኝ አቤቱታ ለፌዴሬሽን ምክር ቤት አስገብተን የፌዴሬሽን ምክር ቤት በህገ መንግስቱ መሰረት ይግባኝ አቤቱታውን ተቀብሎን ጉዳዩ ከዚህ በኋላ የትግራይ ክልል ምክር ቤት የሚሆን አስተዳደር አይመለከተውም የራያን ጉዳይ ብሎ ደምድሟል። ምክንያቱም የእርጋ ጊዜው አልፏል።
የፌዴሬሽን ምክር ቤት የ2016 በጀት ዓመት እቅድ ላይ በተወያየበት ወቅት በቀጥታ ስለ ራያ ጉዳይ ያለው ነገር ባይኖርም አፈ ጉባኤው አገኘሁ ተሻገር በክልሎች መካከል የሚነሱ የማንነት አስተዳደርና ወሰን ጥያቄዎችን ለመፍታት የሰላም እጦት ፈታኝ እንደሆነ መናገራቸውን የአገር ውስጥ የመንግስት መገናኛ ብዙሀን ዘግበውታል። ከንቲባ ኃይሉ ጊዜያዊ ሽግግር አስተዳደር ለማቋቋምም ሆነ ህዝበ ውሳኔ ለማካሄድ በአካባቢው አስተማማኝ ሰላም ስለመኖሩ ይናገራሉ። በሌላ በኩል ትግራይ በፌዴሬሽን ምክር ቤት ባልተወከለችበት የትግራይን ጉዳይ ለመመልከት መሞከር ተቀባይነት የለውም ባይ ናቸው አቶ ረዳኢ። አካሄዱንም ይህ ህገ መንግስታዊና ከፕሪቶሪያው ስምምነት ያፈነገጠ ሲሉ ገልጸውታል። በደቡብ አፍሪካ ፕሪቶሪያ ተደረገ በተባለውና 8 ነጥቦችን በያዘው የስምምነት ሰነድ ከማንነት ጋር ተያይዘው በሚነሱ ጥያቄዎችና አፈታት ዙሪያ የተቀመጠ ሀሳብ የለም። በራያ ማንነት ጉዳይ 3 አቋሞች የሚንጸባረቁ ሲሆን አንዱ ወገን ራያ አማራ ነው ይላል። በሌላ በኩል እንደ ቀሪው የትግራይ ክፍሎች ባይለማም ራያ የትግራይ ነው የሚሉ ወገኖች አሉ። ራያ አማራም ትግራይም ያልሆነ የራሱ ማንነት ያለው ነው ብለው የሚሟገቱም አሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍንን ለቀደመው ዘገባ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የረቡዕ ምሽት ስርጭታችን ነው። መስፍን ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ኦሮሚያ ክልል ይወስደናል። በኦሮሚያ ክልል ሰሜን ሸዋ ዞን ዋራ ጃርሳ ወረዳ የመንግስት ጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት ለዜጎች ደህንነት ኃላፊነት የጎደለው ተደጋጋሚ የተኩስ ልውውጥ በህዝብ መካከል እንደሚያደርጉ የገለጹ የቱሉ ሚልኪ ከተማ ነዋሪዎች በርካታ ንጹሃንን ለህልፈት እየዳረገ ባለው ግጭት እንደተማረሩ ተናገሩ። የከተማዋ ገበያ በዋለበትና የሬቻ በዓል በተከበረበት ባለፈው ሳምንት ቅዳሜ ጥቅምት 3 ቀን 2016 ዓ.ም የመንግስት ጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት በርካታ ህዝብ ተሰባስቦ ባለበት ከሁለት ሰዓታት በላይ የተኩስ ልውውጥ ማድረጋቸውን የገለጹት ነዋሪዎቹ ከሰባት በላይ ንጹሃን ዜጎች እንደተገደሉና ብዙዎችም እንደቆሰሉ የዓይን እማኞች ለአሜሪካ ድምፅ አስረድተዋል። አሁንም ሁለቱ ኃይሎች በቅርበት ርቀት በፍጥጫ ላይ እንዳሉና ለደህንነታቸው ስጋት እንደገባቸው ነዋሪዎቹ አክለው ገልጸዋል። በጉዳዩ ላይ ከዋራ ጃርሳ ወረዳ፣ ከሰሜን ሸዋ ዞን፣ ከኦሮሚያ ክልል ጸጥታና አስተዳደር ቢሮ፣ ከክልሉ መንግስት ኮሚኒኬሽን ቢሮ እንዲሁም ከፌዴራል መንግስት ኮሚኒኬሽን አገልግሎት ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ፀሐይ ዳምጠው ዝርዝር አላት።
በኦሮሚያ ክልል ሰሜን ሸዋ ዞን ዋራ ጃርሳ ወረዳ ቱሉ ሚልኪ ከተማ ነዋሪዎች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል የሚደረገው የተኩስ ልውውጥ መደበኛ ኑሯቸውን እንዳከናውኑና ለጥቃት እንዳጋለጣቸው በምሬት ይናገራሉ። በተኩስ ልውውጡ የብዙ ንጹሃን ህይወት እያለፈ ባለበት ግጭት እየተማረሩ ወይ በሰላም ይስማሙ አሊያም ከመሃላችን ገለል ብለው ቦታና ጊዜ ይምረጡና ይለይላቸው ስሉ ጠይቀዋል። አቶ ብራኑ ኡልፋታ በኦሮሚያ ክልል ሰሜን ሸዋ ዞን ዋራ ጃርሳ ወረዳ ቱሉ ሚልኪ ከተማ ነዋሪ ናቸው። ባለፈው ሳምንት ቅዳሜ ጥቅምት 3 ቀን 2016 ዓ.ም በከተማዋ የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በተደረገው የተኩስ ልውውጥ የዓይን እማኝ ሲሆኑ ንጹሃን ዜጎች እንደተገደሉ ለአሜሪካ ድምጽ አስረድተዋል።
በዚያን ዕለት የተፈጠረው ክስተት በጣም አስደንጋጭ ነበር። የቱሉ ሚልኪ ሬቻ ክብረ በዓልና ትልቁ የገበያ ቀን ነበር። ከየት እንደመጡ ሳይታወቁ የመንግስት የጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት በህዝብ መካከል እርስ በርስ ተኩስ ከፈቱ። ላለፉት 2 ዓመታት ሁለቱም አካላት በአካባቢው ይታከሱ ስለነበር ግጭቱ እንግዳ ባይሆንም እንዲህ በህዝብ መሃል ግን አልነበረም። በግጭቱ በርካታ ሰዎች በጥይት ተመተዋል። ተኩሱ ሲቆም የሰባት ንጹሃን ዜጎች አስክሬን አንስተናል። የቆሰሉትም ወደ ገብረ ጉራቻና ወደ ፍቼ ሆስፒታል ተወስደዋል።
ህዝብ በበዛበት የበዓልና የገበያ ቀን የተደረገው የተኩስ ልውውጥ ለህዝቡ ደህንነት ደንታቢስነት ያሳያል ሲሉ የመንግስት የጸጥታ ኃይሎችና ታጣቂዎችን የተቹት አቶ ብርሃኑ አሁንም በከተማ ውስጥና ከከተማ ውጪ በቅርብ ርቀት ውስጥ ፍጥጫ ላይ እንደሆኑና ይህ ለነዋሪው ስጋት እንደፈጠረበት አመልክተዋል። የቱሉ ሚልኪ ከተማ ነዋሪ እንደሆኑ ገልጸው ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁን ሌላ የዓይን እማኝ ነኝ ያሉ ግለሰብ በተኩስ ልውውጡ የንጹሃን ነዋሪዎች ህይወት እንዳለፈ አስረድተዋል።
ለግብይትና ለሬቻ በዓል አከባበር የወጡ ሰላማዊ ሰዎች ተመተዋል። የተወሰደው እርምጃ በጣም አሳዛኝ ነው። እንደ ቀድሞአቸው ከህዝቡ ገለል ብሎ ቢታኮሱ ምን አለበት? ሌላውን አካል መንግስት ላይ እንከሳለን። መንግስትንስ የትና ለማን ነው የምንከሰው? በጣም አስቸጋሪ ሁኔታ ውስጥ ነን።
እኚሁ አስተያየት ሰጪ አክለው በሰሜን ሸዋ ዞን በተለያዩ ወረዳዎች አመታትን ያስቆጠረው ግጭት እየተባባሰ እንደመጣና የበርካታ ንጹሃን ዜጎች ህይወት በየጊዜው እየቀጠፈ እንደሚገኝ አብራርተዋል። የቱሉ ሚልኪ ነዋሪና የዓይን እማኙ አቶ ብራኑ ኡልፋታም አሁንም ሁለቱም አካላት በአካባቢው በቅርብ ርቀት ላይ ስለሚገኙ በከፍተኛ ስጋት ውስጥ መሆናቸውን ተናግረዋል።
የመከላከያ ሰራዊቱ በከተማ ውስጥ አለ። ታጣቂው ኃይል ደግሞ ከከተማ ውጪ ሁሉንም ቀበሌዎች ተቆጣጥሮ በአምስት ኪሎ ሜትር ርቀት ላይ ይገኛል። መቼ ነው ተኩስ የሚጀምሩት? ዛሬ ተረኛ ሟች ማን ነው እያልን በስጋት ውለን እናድራለን። በሰላማዊ መንገድ መስማማት ከተሳናቸው ለምን ጊዜና ቦታ መርጠው ከንጹሃን መኖሪያም ገለል ብለው አይለይላቸውም? በየቀኑ ግድያን መስማት ሰለቸን።
ጉዳዩን አስመልክቶ ከዋራ ጃርሳ ወረዳ፣ ከሰሜን ሸዋ ዞን፣ ከኦሮሚያ ክልል ጸጥታና አስተዳደር ቢሮ፣ ከኦሮሚያ ክልል መንግስት ኮሚኒኬሽን እና ከፌደራል መንግስት ኮሚኒኬሽን አገልግሎት መረጃና አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አይዳምጠውን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ውስድናል። በሀዲያ ዞን ሾኔ ከተማ ላለፉት 3 ወራት የተቋረጠባቸው ደሞዝ እንዲከፈላቸው ያቀረቡ ተደጋጋሚ ጥያቄ ምላሽ አለማግኘቱን የገለጹ የሾኔ የመጀመሪያ ደረጃ ሆስፒታል ሰራተኞች በስራ ማቆም አድማ ላይ እንደሚገኙ ለአሜሪካ ድምጽ አስታወቁ። በጊዜያዊ ውል የተቀጠሩትን ጨምሮ ከ500 በላይ የሆስፒታሉ ጠቅላላ ሰራተኞች እንደተስማሙበት በተከሰቱት በዚሁ የስራ ማቆም አድማ ምክንያት ለ600,000 ገደማ ህዝብ አገልግሎት ይሰጣል የተባለው የመጀመሪያ ደረጃ ሆስፒታሉ ስራ ካቆመ ዛሬ 7ኛ ቀኑ እንደሆነ ሰራተኞችና ታካሚዎች ተናግረዋል። በጉዳዩ ላይ ከሀዲያ ዞን ጤና መምሪያ አስተያየትና ምላሽ ለማግኘት ለኃላፊው አቶ ታከለ ኦልባም ስልክ ስንደውልላቸው ስብሰባ ላይ እንደሆኑ ጠቅሰው እዚሁ ሆስፒታሉን ጠይቁ የሚል አጭር ምላሽ ሰጥተውናል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ በጉዳዩ ላይ ቀጣዩን ዘገባ አጠናክሯል።
በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሾኔ ከተማ የሚገኘው የሾኔ የመጀመሪያ ደረጃ ሆስፒታል ሰራተኛ የሆኑና የደህንነት ስጋት ስላለባቸው ስማቸውን ያልገለጹ አስተያየት ሰጪም ሆስፒታሉ ስራ እንዳቆመ ጠቅሰው ምክንያቱን በስልክ ለአሜሪካ ድምፅ አብራርተዋል።
የባጀት እጥረት እየተባለ ከባጀቱም ከፍቶ አሁን ደግሞ የነሐሴ ሙሉ ወር መስከረም ሙሉ ወር እንደገና ደግሞ አምናም ደሞዝ ሳይከፈል መሀል ላይ ብዙ ባለሙያዎች ስራ ለቀው እየሄዱ እና መሀል ላይ ያሉት ደግሞ ስራ መስራት አንችልም በሚል ነው አቋርጠን የወጣ ነው እና ከፍተኛ ያው የራብና አደጋ የመጋለጥ ችግር ነው ያለ። ሰባም ተጠርተዋል። ደሞዝ ካልተከፈለ እንዴት ልንሰራ እንችላለን? እኛ እየተራብን ምንድን ነው የምንሆነው? መጀመሪያ እኛ መታከም አለብን፣ እኛ መዳን አለብን። ነገ ሐሙስ ሳምንት ነው። ከአንድ ጀምሮ አልሰራም። ያው 7ኛ ቀኑ ነው። ከሁለት ዓመት በፊትም በዛው ልኩ ያልተከፈለ ገንዘብ አለ። የሁለት ወር ትርፍ ሰዓት እንደሄደ አይታወቅም። ቶፓፕ ሪስክ እየተከፈለ አይደለም። ማንም ባለሙያን እንደ ባለሙያ እየቆጠረ አይደለም በሚል ነው ባለሙያው በከፍተኛ ስሜት በቁጣ ለቆ የወጣው።
የሆስፒታሉ አገልግሎት ስለተቋረጠበት ሁኔታ መረጃ እንዲሰጡን የጠየቅናቸው ስራ አስኪያጅ አቶ መለሰ ቶማስ ሆስፒታሉ ስራ ማቆሙን ባይክዱም መረጃ ከመስጠት ግን ተቆጥቧል። ይሁን እንጂ ስማቸውን እንዳንጠቅስ ጠይቀው አስተያየታቸውን የሰጡን የሆስፒታሉ ሰራተኛ በጊዜያዊ ኮንትራት የሚሰሩትን ጨምሮ ከ500 በላይ የሚሆኑ የሆስፒታሉ ሰራተኞች በአጠቃላይ ለሶስት ተከታታይ ወራት ደሞዛቸው ባለመከፈሉ ስራ ለማቆም እንደተገደዱ ከሰው ሀብት አስተዳደር ክፍል እንዳገኙት የገለጹትን መረጃ ዋቢ በማድረግ ያስረዳሉ።
ሰራተኞች በአጠቃላይ ከ500 በላይ የሆኑ ሰራተኞች አሉት። 500 በላይ ቅጥር አለ። ግን ያው እንግዲህ የት ናቸው እነማን ናቸው የሚባለውም ከዚህ ከቅጥሩም ጋር ተያይዙት የተወሰኑ ችግሮች ይታያሉ። 500 ገብቶ ስራ እየሰራ ያለ አይደለም። ከተለያየ ሰዎች ጋር ከምን ጋር ተያይዞ ከዝምድና ጋር ተያይዞ ቤት ቁጭ ያለም አለን። እንዲሁ ደግሞ የሚበላም አለ። የሚሰራ ግን የሚታይ ከ300 ከፍ ያለ አይደለም። ሁሉም ስራ ቁመ። ሁሉም ግቢውን ለቆቶ ግቢውን ዝግ ነው። አቅራቢያ ያሉ ሆስፒታሎች ለማሄድ አስፋልት ላይ ባጃጅ የሚጠብቁ እናቶች አሉ። መንገድ ላይ መሬት ላይ ቁጭ ብለው ይህንን ከፍተኛ ችግር እሱ ነው ያሉት እናቶች። ሌላ ሆስፒታል የለም። እንደ አማራጭ ያለችው ምቺ አንድ ናት። ጤና ጣቢያዎች አሉ፣ የተወሰነ ጃርሶ ጤና ጣቢያ፣ ቆርጋ ጤና ጣቢያ፣ አምቡርሴ ጤና ጣቢያ ተብሎ ጤና ጣቢያዎች አሉ። እነሱም ዝግ ናቸው። እነሱ ከተዘጉ ቆይቷል። ለምን ተዘጋ የሚል አካል የሚል ነው።
የሆስፒታሉ የተኝቶ ታካሚዎች ክፍል አስተባባሪም ዶክተር ፋብዮ አየለ በበኩላቸው ከጥቅምት 3 ቀን 2016 ዓ.ም ጀምሮ ሆስፒታሉ ሁሉንም አይነት የሕክምና አገልግሎት ማቋረጡን ገልጿል።
ከሰባት ቀን በፊት ኖርማሊ ኤመርጀንሲዎችን ብቻ የተወሰኑ ሰዎች አሳይን ተደርገው ይሰሩ ነበር። እዛ ይከፈላል ተባለ። ነገ ምናምን ሲባል 72 ሰዓት ሆነ። ከዛ በኋላ የሚከፍል የለም። ከዛ በኋላ ነው እንግዲህ ሁሉም ክፍሎች ለመዝጋት የተወሰኑት። እንግዲህ አብዛኛው ሰራተኛ ከሌላ ቦታ የመጣም አለ። ያው ደግሞ አለ የቤት ክራ ያለ የሚበላ የሚጠጣ የሚከፍለው ያጣ አብዛኛው ሰው ወደ ቤት ሄዷል። ቤተሰቡ ጋር ምናምን እዚህ ተወላጅ የሆነውም ያው እንግዲህ ስትኖር የቤት ክራ አለ፣ መብላት መጠጣት አለ። 3 ወራችን ነው አልተከፈለንም። አሁንም እየጠየቅን ነው። ልንከፍል አንችልም፣ የተሰጠን ብር ጎሏል አይነት ነገር ነው የሚያወሩት።
ደሞዛችን እንዲከፈልን በተደጋጋሚ ጊዜ ጥያቄ ብናቀርብም ምላሽ የሚሰጥን አካል አጥተናል ያሉት ዶክተር ፋቢዮም ችግሩ ከአቅማችን በላይ ስለሆነብን ስራ ለማቆም ተገደናል በማለት ተናግሯል።
እኛ መጀመሪያ እንግዲህ ከሆስፒታሉ ኃላፊ ጋር ነው ያወራ ነው። ከሆስፒታሉ ኃላፊ ጋር ስናወራ ይከፈላል ነው ይከፈላል የአንድ 72 ሰዓት 2 ቀን 3 ቀን ስሩ ተባለ። ያው እነሱ ጠይቆ ሲመጡ መልስ እንዲሰጡ ማለት ነው። እንደተባለው ሰራን። ከዛ በኋላ እንደገናም ስንጠይቃቸው እንደገናም ይከፈላል ነው የሚሉት። ከዛ በኋላ ነው እንግዲህ ሰራተኛው መውጣት የጀመረው። የዛሬ ስንት ዓመት እንደሆነ የ2 ወር ነው ምናምን ዲዩቲ ተበልተናል 2012 ላይ። በዛኛው ዓመት ደግሞ በ2015 የጥቅምት ወር ዲዩቲ አልሰጠንም ይሰጣቸዋል ምናምን ተብለ ማለት ነው። ለስፔሻሊስቶች የሚታሰቡ አሉ። ቶፓፕ የሚባል አለ ከዞን የሚወርድ ለጀነራል ፕራክቲሽነሩ የራሱ የተወሰነ አለ፣ ለስፔሻሊስቱ የተወሰነ አለ። እሱ ብር አልሰጠንም ለ2 ዓመት። አንስቴዥያ የሚባሉ አሉ ለእነሱም ይከፈል አለ ቶፓ። ለምሳሌ ልጆች የሚያስተምሩ የቤት ክራይ አለ። ሰው አሁን እንደውም ለእኛ ቤት ማከራይ ትቷል። ሾኔ ለሰራተኛ እኮ ለምን ሰራተኛ ቤት ማከራይ ትቷል።
ሆስፒታሉ በሾኔ ከተማ በባዳዎች ወረዳና በአካባቢው ለሚገኙ ከ600,000 በላይ ለሚሆኑ ህዝብ አገልግሎት እንደሚሰጥ የተናገሩት ባለሙያዎቹ ባለፉት 7 ቀናት ህክምና ፍለጋ የመጡ የሾኔ ከተማና የአካባቢው ነዋሪዎች ሆስፒታሉ በመዘጋቱ ለእንግልት እየተዳረጉ እንደሆነ አመልክቷል። ዶክተር ተድላ አካሉም
በቀን ከ200 በላይ ታካሚ አገልግሎት ያገኛል። ግን አገልግሎት አሁን በዚህ ሰዓት ያገኙ አይደለም። ሾኔ ከተማ አስተዳደር ላይ ሌላ ጤና ተቋም ከዚህ ሆስፒታል ውጪ የለም። ሌላ ሆስፒታል እንግዲህ አቅራቢያው ታሉ ሌላ ዞን ይሄዳሉ እንጂ እኛ ጋር እየመጡ አይደሉም። በዚህ ሰዓት ንግተኛ ክፍለም ማዋለጃ ክፍለም እየሰሩ ነበር። ከ3 ቀን በፊት ጀምሮ አሁን አገልግሎት እየተሰጠ አይደለም።
ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱት የሾኔ ከተማ ነዋሪም የመጀመሪያ ደረጃ ሆስፒታሉም አገልግሎት መስጠት በማቆሙ እንደተቸገሩ ይናገራሉ።
ሆስፒታሉ ከተዘጋ ዛሬ 7ኛ ቀኑ ነው። ማንንም ተገልጋይ የለም። እኔም ከተገልጋይ አንዱ ነኝ። ብዙው እየተጉላላ ነው። ከገጠር የመጡ ሰዎች ማጤማ ተጠቃሚዎች ብር ግን ለማሳከም ብር አጥተዋል። ያለው የመንግስት ተቋም ደግሞ ሆስፒታሉ ዝግ ስለሆነ ሰው ለትልቅ ለበሽታ ብዙ እየተዳረገ ስለሆነ ብዙ ነገር ከሞት ድረስ እያስከተለ ነውና ይሄ ሆስፒታሉ መዘጋት ከሌላ አካባቢ የመጣ ባለሙያ ቤት ለቆ እቃ ሽጦ ለራሱ የግል ስራ ለመስራት የሄደ ባለሙያም አለ። ብዙ እዚህ አካባቢ ነዋሪ ብቻ ነው እዚህ እየኖረ ያለው። ሌላ አካባቢ የመጣ ሙሉ ህዝብ አትተው።
በጉዳዩ ላይ አስተያየትና ምላሽ እንዲሰጡን ለሀዲያ ዞን ጤና መምሪያ ኃላፊም ለአቶ ታከለ ኦልባሞ ስልክ ስንደውላቸው ስብሰባ ላይ እንደሆኑ ገልጸው እዛው ሆስፒታሉን ጠይቀ ምል አጭር ምላሽ ሰጠዋል። ዶክተር ተድላ ግን ችግሩ አፋጣኝ መፍትሄ ካልተሰጠው የሚያደርሰው ጉዳት ከፍተኛ ነው ሲሉ ስጋታቸውን ጠቁመዋል። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን የምስራቅ ባደቦቾ ወረዳ መምህራንም በተመሳሳይ የደሞዝ ክፍያ ለወራት በመቋረጡ ሳቢያ ስራ እንዳቆሙና በዞኑም የዘመኑ የመማር ማስተማር ሂደት እስካሁን እንዳልተጀመረም የአካባቢውን ነዋሪዎችና የዞኑን ባለሥልጣናትን ዋቢ አድርገን ከትናንት ወዲያ መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። በአሁኑ ሰዓት ኢትዮጵያ ላይ ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል። እኛ ባንልንበት ዋሽንግተን ዲሲ ከቀኑ 8 ሰዓት ከ31 ደቂቃ ከ28 ሰከንድ ነው። የመጽሔቱ ትንታኔ ይቀጥላል። በመቀጠል ወደ አዲስ አበባ እናቀናለን። በኢትዮጵያ ባሉ ሁሉም የስደተኛ መጠለያ ጣቢያዎች የምግብ እርዳታ ስርጭቱ እንደተጀመረ የስደተኞችና ከስደት ተመላሾች ዲሬክተር ጠይባ ሐሰን ተናግረዋል። ከለጋሾች ጋር በተደረሰው ስምምነት መሰረት እርዳታው መንግስታዊ ባልሆኑ ድርጅቶች እንዲከፋፈል እየተደረገ እንደሚገኝ ወይዘሮ ጠይባ ተናግረዋል። የመንግስት ኃላፊነትም ቁጥጥር ማድረግ እንደሆነም አክለው ገልጸዋል። በጋምቤላ የሚገኙ 3 መጠለያ ጣቢያዎች ብቻ 30 የሚደርሱ ስደተኞች በረሃብ እንደሞቱ ከዚህ ቀደም የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ለስደተኞች የሚደረገው እርዳታ መጀመሩን አረጋግጧል። የኮሚሽኑ ምክትል ዋና ኮሚሽነር ራኬ መሰለ የሀገር ውስጥ ተፈናቃዮች እርዳታ ማግኘት አለመቻላቸው ግን አሳሳቢ እንደሆነ አመላክተዋል። የውጭ ጉዳይ ሚኒስትርም ለሀገር ውስጥ ተረጂዎች እርዳታ አለመጀመሩን ተችቶ በቅርቡ ይጀምራል ብሎ እንደሚጠብቅ ጠቁሟል። ኬኔዲ አባተ ዝርዝሩን ይነግረናል።
የስደተኞችና ተመላሾች ዋና ዳይሬክተር ጠይባ ሐሰን ዛሬ ጥቅምት 7 ቀን 2016 ዓ.ም በሰጡት ጋዜጣዊ መግለጫ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID እና የዓለም ምግብ ፕሮግራም WFP በኢትዮጵያ ባሉ 26 መጠለያ ካምፖች ውስጥ ለሚገኙ የተለያዩ ሀገራት ስደተኞች የሚያደርጉትን የምግብ እርዳታ መቀጠላቸውን ገልጸዋል። እርዳታ ተቋርጦ የቆየባቸው ባሏቸው 6 ወራት ውስጥ ምንም እንኳን ህብረተሰቡ የተቻለውን ድጋፍ እያደረገ የቆየ ቢሆንም ቁጥራቸው በግልጽ ያልታወቀ ስደተኞች በረሃብ እና ተያያዥ ምክንያቶች መሞታቸውን የገለጹት ዳይሬክተሯ አሁን እርዳታው መቀጠሉ እፎይታ የሚፈጥር ነው ብለዋል።
በአሁኑ ሰዓት በሁሉም ማስተባበሪያ ጽህፈት ቤቶች ወይም ደግሞ መጠለያ ጣቢያዎች የምግብ ስርጭቱ በተሳለጠ ሁኔታ እየቀረበ እና ስደተኞች ምግብ እያገኙ ይገኛሉ። ይህ ለኛ ትልቅ ዜና ነው። ምንም እንኳን የአሜሪካ መንግስት የምግብ አቅራቢ ቢሆንም እነዚህ ስደተኞች የሀገራችንን የመንግስታችንን ጥበቃ ፈልገው ነው ወደኛ የመጡ። ኃላፊነት አለብን። ይህ ለኛ ትልቅ እፎይታ ነው። ይህ ምግብ እንድለቀቅ ከፍተኛ የውትወታ ምግብ አቅራቢው ላይ ጫና የመፍጠር ስራዎች ተሰርቷል።
ከምግብ እርዳታው መቋረጥ ጋር በተያያዘ በጋምቤላ ክልል በሚገኙ 3 መጠለያ ጣቢያዎች ብቻ በረሃብና ምግብ ፍለጋ ሲወጡ በተፈጸመባቸው ጥቃት ቢያንስ 30 ስደተኞች መሞታቸውን ባለፈው መስከረም 9 የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የተቋረጠው እርዳታ መቀጠሉን ስለማረጋገጡ የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰለ ተናግረዋል።
የ ስደተኞችን የምግብ ድጋፍ በማቆሙ ምክንያት በስደተኞች ላይ ሲደርስ የነበረውን ክፍተት በተመለከተ አሁን የምግብ ድጋፉ ተመልሶ ስለጀመረ ትልቅ ለውጥ ነው። በተወሰኑ ካምፖች ላይም ክትትል አድርገን ድጋፉ እንደጀመረ ማረጋገጥ ችለናል። አትሊስት ጋምቤላ አካባቢ ያለውን ቼክ አድርገናል፣ እያገኙ ነው።
በኢትዮጵያ ዋነኛ የሰብአዊ እርዳታ አቅራቢ የሆነው USAID እንዲሁም WFP ከፍተኛ ስርቆትን ጨምሮ የእርዳታ ምግብን ላልተገባ ዓላማ የመጠቀም ተግባር እየተፈጸመ ነው በማለት ካለፈው ሰኔ ወር መጀመሪያ ጀምሮ ነበር ለኢትዮጵያ የሚያደርጉትን የምግብ እርዳታ ሙሉ በሙሉ ያቋረጡት። ይህን ተከትሎ የኢትዮጵያ መንግስት በስደተኞች የምግብ እርዳታ መዋቅር ላይ ማሻሻያ ማድረጉን ጠቅሶ USAID ለስደተኞች የሚያቀርበውን የምግብ እርዳታ ለመቀጠል መወሰኑን መስከረም 24 ገልጽ የዓለም ምግብ ፕሮግራምም ተመሳሳይ እርምጃ እንደሚወስድ አስታውቋል። ከተደረጉት ማሻሻያዎች መካከል እርዳታውን የማከፋፈል ኃላፊነትን ከመንግስት መንግስታዊ ወዳልሆኑ ድርጅቶች ማስተላለፍ እንደሚገኝበት ወይዘሮ ጠይባ ተናግረዋል። በመሆኑም በስድስት ክልሎች ውስጥ ባሉ 26 መጠለያ ጣቢያዎች ውስጥ ለሚገኙ ወደ 1 ሚሊዮን የሚጠጉ ስደተኞች የሚቀርበው የምግብ እርዳታ በሶስተኛ አካል እንደሚከፋፈል አመልክተዋል።
በየጊዜው ተቋሙ ሪፎርም እያደረገ ነው ያለው ስራዎችንም ጭምር ማለት ነው። ከዚህ ቀደም ሩቲን የሆኑ ስራዎች ውስጥ ምግብ ማደል፣ መኖሪያ ቤቶችን የመገንባት፣ የጤና ስራዎችን የመስራት አይነት ስራዎችን ሩቲን አክቲቪቲስ ውስጥ ገብቶ ይሰራል። አሁን ግን ይሄ ስራ ከእጃችን ወጥቷል። ካሁን በኋላ የሚሰሩት ኢንተርናሽናል ኤንጂዎችም አሉበት፣ ናሽናል የሆኑ ኤንጂዎችም አሉበት። ለምሳሌ በስድስቱ ክልሎች ላይ ስድስት ተቋማት ናቸው የሚሰሩት ካሁን በኋላ። ኦፍኮርስ ተወዳድረው ነው፣ ብቃታቸው ታይተው ነው፣ በጣም ተፈትሸው ነው። እንደ አዲስ ነው፣ የሰው ኃይልም ጭምር ከዚህ ቀደም የእደላ ስርጭት ውስጥ ያልነበረ ሰራተኛም ጭምር ነው። እንደ አዲስ ተቀጥሮ ተወዳድረው ይሄንን ይስራልኝ ብሎ ዶነር ሪኮመንድ ላደረገው ለመንግስታዊ ያልሆኑ ድርጅቶች ሰጥተናል።
የመንግስት ኃላፊነት ቁጥጥር ማድረግ እንደሆነም የገለጹት የስደተኞችና ተመላሾች ዋና ዳይሬክተሯ እርዳታውን የማከፋፈል ኃላፊነት የተሰጣቸው መንግስታዊ ያልሆኑ ድርጅቶች ውጤታማ ስራ መስራት ካልቻሉ መንግስት ኃላፊነታቸውን መልሶ የመውሰድ ስልጣን እንዳለውም ተናግረዋል። ለውጭ ስደተኞች የሚቀርበው የእርዳታ አቅርቦት ዳግም ቢጀመርም ለሀገር ውስጥ ተፈናቃዮች የሚደረገው እርዳታ ግን እንደተቋረጠ ቀጥሏል። ይህ ሁኔታ አሳሳቢ መሆኑን የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ገልጸዋል።
የስደተኞች ብቻ ሳይሆን ምግብ እጥረት ያለው የተፈናቃዮችም ካምፖች ላይ ወይም በማህበረሰብ ውስጥ ታቅፈው የሚኖሩ ተፈናቃዮችም እንደዚሁ የምግብ ድጋፍ እየደረሳቸው ስላልሆነ በተለያዩ ክልሎች ያሉ ተፈናቃዮች ላይ ትልቅ እጥረት ተፈጥሯል። ስለዚህ እሱም ቶሎ ካልጀመረ በምግብ እጥረት ያለው ችግር ሙሉ ለሙሉ ተቀርፏል መባል አይችልም። ስለዚህ በተቻለ መጠን ቶሎ የቆመው የምግብ ድጋፍ ለሁሉም ለስደተኞች ብቻ ሳይሆን ለሌሎቹም ድጋፍ የሚያስፈልጋቸው በተለይ ደግሞ ተፈናቃዮች እንዲደርስ እንዲደረግ በዚሁ ጥሪ አቀርባለሁ። ግን እንደ አካሄድም በተለይ ተፈናቃዮች እንግዲህ ከ4 ሚሊዮን በላይ ተፈናቃዮች ያለበት ሀገር ውስጥ ነን ያለ ነው። የምግብ ድጋፉን ብቻ ማስጀመር ሳይሆን ትልቁ ትኩረት ሊሰጠው የሚችለው ሁሌም በተደጋጋሚ የምንለው ዘላቂ መፍትሄዎች ላይ ነው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለምም ባለፈው ሳምንት በሰጡት መግለጫ ለሀገር ውስጥ ተረጂዎች እርዳታ አለመጀመሩን ተችተው በቅርቡ እንደሚጀመር ያላቸውን እምነትም ገልጸዋል።
ከዓለም አቀፉ የምግብ ድርጅት እንደዚሁም ከአሜሪካ የልማት ድርጅት USAID የሚባለው ጋር ተከታታይ ውይይት ሲደረግ ቆይቷል። በብዙ ነገሮች ላይ ከመግባባት ስለተደረሰ በይፋ ይጀምራል ብለን እናስባለን። በተለየ ለስደተኞች የሚደረግና ለሌሎች ኢትዮጵያውያን የሚደረግ ጉዳይ በተመለከተ በእኛ በኩል ረሃብ ዘር የለውም፣ ረሃብ ሃይማኖት የለውም። ሁሉም ሰው መረዳት ያስፈልጋል። ለዚህ የሚሆን ስርዓት መፍጠር፣ ተጠያቂነት እንዲኖር ማድረግ፣ አሰራሩን ኤፊሽንት እና ኢፌክቲቭ ማድረግ ያስፈልጋል።
ከሁለት ሳምንት ገደማ በፊት ባወጣው መግለጫ ተጨማሪ ማሻሻያ በሚያስፈልጋቸው ጉዳዮች ዙሪያ ከኢትዮጵያ መንግስት ጋር መስራታችንን እንቀጥላለን ያለው USAID በሁሉም ክልሎች ለተቸገሩ የምግብ እርዳታን በተቻለ ፍጥነት ማስቀጠል ቅድሚያ የሚሰጠው ተግባር መሆኑን ጠቅሶ አስፈላጊው ለውጥ ሲደረግ እርዳታውን ለማስቀጠል ዝግጁ ነኝ ብሏል። አስከፊ ድርቅና ግጭት በተፈታተናት ኢትዮጵያ ከ20 ሚሊዮን በላይ ሰዎች የምግብ እርዳታ እንደሚፈልጉ የተባበሩት መንግስታት መረጃ ያሳያል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ በቀጥታ የሚተላለፈው የረቡዕ ምሽት ስርጭት ይቀጥላል። በቀጣይ ደግሞ ወደ መካከለኛው ምስራቅ እናቀናለን። በጋዛ አንድ ሆስፒታል ላይ የተፈጸመውና በመቶዎች የሚቆጠሩ ሰዎችን ለህልፈት የዳረገው ጥቃት በመላው ዓለም ቁጣና ውግዘትን ቀስቅሷል። ጥቃቱን ተከትሎ በተለያዩ የፍልስጤም ከተሞችና በአንዳንድ አገራት የተቃውሞ ሰልፎች የተካሄዱ ሲሆን በሆስፒታሉ ላይ የደረሰውን ጥቃት በጥብቅ ያወገዘው የዓለም ጤና ድርጅት ለሲቪሎችና ለጤና አገልግሎት አስቸኳይና አስተማማኝ ጥበቃ እንዲደረግ ጠይቋል። ስመኝሽ የቆየ ከተለያዩ የዜና ተቋማት ያሰባሰባቸውን መረጃዎች እንደሚከተለው አጠናቅራችኋለች።
በጋዛ ሰርጥ ሰሜናዊ ክፍል በሚገኘው የአልአህሊ አረብ ሆስፒታል ላይ የተፈጸመውን ጥቃት በጥብቅ እንደሚያወግዝ የዓለም ጤና ድርጅት አስታውቋል። የጤና ድርጅቱ የምስራቅ ሜዲትራኒያን አካባቢ ዳይሬክተር የሆኑት ዶክተር አህመድ አልማንድሃሪ በሆስፒታሉ ታካሚዎች፣ የጤናና እንክብካቤ አገልግሎት ሰጪዎችና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙ እንደነበር አመልክተው ጥቃቱን አውግዘዋል።
WHO strongly condemns the attacks.
የዓለም ጤና ድርጅት በጋዛ ሰርጥ ሰሜናዊ ክፍል በሚገኘው የአልሃሊ አረብ ሆስፒታል ላይ የደረሰውን ጥቃት አጥብቆ ያወግዛል። ሆስፒታሉ ውስጥ ታካሚዎችን፣ የጤናና እንክብካቤ አገልግሎት ሰጪዎችና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙበት ነበረ። ቀድሞ የሚወጡ ሪፖርቶችን በመቶዎች የሚቆጠሩ ሰዎች ላይ የሞትና የአካል ጉዳት መድረሱን ያመላክታሉ።
ማክሰኞ ለት የደረሰውን የቦምብ ጥቃት ተከትሎ የጋዛ ጤና ሚኒስትር ባወጣው መግለጫ በሆስፒታሉ ጥቃት ቢያንስ 500 ሰዎች መገደላቸውን አስታውቋል። ሆስፒታሉ በሰሜናዊው የጋዛ ሰርጥ አገልግሎት ከሚሰጡ 20 ሆስፒታሎች ውስጥ አንዱ ሲሆን የእስራኤል ጦር አካባቢውን ጥለው እንዲወጡ ማስጠንቀቂያ ተሰጥቶት ነበር። ዶክተር ማንድሃሪ ግን ሆስፒታሉን ለቆ መውጣት የማይቻል እንደነበር ያመለክታሉ።
The order for evacuation has been impossible to carry out.
አሁን ባለው የደህንነት እጦት በርካታ ታማሚዎች ያሉበት አሳሳቢ ሁኔታና የአምቡላንስ የሰራተኞች የጤና ስርዓት እንዲሁም የመተኛ አልጋ እጥረት ምክንያት አካባቢውን ጥሎ የመውጣት ሁኔታ ተፈጻሚ መሆን አይችልም።
የዓለም ጤና ድርጅቱ አክሎ ለሲቪሎችና ለጤና አገልግሎት አስቸኳይና አስተማማኝ ጥበቃ እንዲደረግ እንዲሁም ሰሜናዊውን ጋዛ ጥሎ የመውጣቱ ትዕዛዝ እንዲቀለበስ ጠይቋል። በጋዛ ሆስፒታል ላይ የደረሰውን አስከፊ ጥቃት ተከትሎ በተባበሩት መንግስታት ድርጅት የፍልስጤም ቋሚ ታዛቢ የሆኑት ሪያድ መንሱር ባወጡት መግለጫ ጥቃቱ በአረብ ቡድኖች ከፍተኛ ቁጣ ማስነሳቱን ተናግረዋል።
እኛ የአረብ ቡድን አባላት በአንድነት በጋዛ ሰርጥ በሚገኘው ሉትራን ሆስፒታል ላይ በእስራኤል ወታደሮች በተፈጸመው ጭፍጨፋ እጅግ ተቆጥተናል። አሁን እየወጡ ያሉት አሃዞች እንደሚያሳዩት እስካሁን 500 ያክል ሰላማዊ ዜጎች ተጨፍጭፈዋል።
የሐማስ ታጣቂዎች በጋዛ ከተማ አህሊ አረብ ሆስፒታል ላይ ለደረሰው ፍንዳታ እስራኤልን ተጠያቂ ሲያደርጉ፣ የእስራኤል መከላከያ ኃይሎች በበኩላቸው የፍልስጤም መደበኛ ያልሆነ ጦር የተኮሰው ሚሳኤል መስመሩን ስቶ ሆስፒታሉን እንደመታ በመግለጽ የደረሰባቸውን ክስ ተቃውሟል። ታጣቂው ቡድንም ለጥቃቱ ኃላፊነት አልወሰደም። ትላንት ማክሰኞ የአረብ ሀገራቱ ቡድን አባል የሆኑ አምባሳደሮችን ወክለው ለጋዜጠኞች መግለጫ የሰጡት ማንሱር ጥቃቱን በጥብቅ እንደሚያወግዙ ተናግረዋል።
We condemn this action in the strongest.
ይህንን ድርጊት በማንኛውም መልኩ በጥብቅ እናወግዛለን። ለዚህ እልቂትና ለዚህ ወንጀል እስራኤልን ተጠያቂ እናደርጋለን። ለዚህ ወንጀል ኃላፊነት ያለባቸው ሰዎች ደግሞ ለፍትህ ሊቀርቡና ተጠያቂ ሊሆኑ፣ ህዝባችን ላይ ለተፈጸመው ወንጀል ሊቀጡ ይገባል።
የመንግስታቱ ድርጅት የፍልስጤም ቋሚ ታዛቢ የሆኑት ማንሱር አክለው አስቸኳይ የተኩስ ማቆም እንዲደረግና በፍልስጤማውያን ላይ የሚደረገው ግድያ እንዲቆምም ጠይቀዋል።
We as an Arab group demand immediately a ceasefire.
እንደ አረብ ቡድን በአስቸኳይ የተኩስ ማቆም ስምምነት እንዲደረግ እንጠይቃለን። ምክንያቱም የዚህ ጦርነት መቀጠል ማለት በየደቂቃው ፍልስጤማውያንን መግደል ማለት ነው። የጸጥታው ምክር ቤት ትናንት ኃላፊነቱን ቢወጣ፣ ትናንት ግጭቱን ማቆም ትንኮሳውን ማስቆም ቢችል፣ ትናንት በህዝባችን ላይ የሚፈጸመውን ወንጀል ማስቆም ቢችል ኖሮ እነዚህ ዛሬ የተገደሉት 500 ሰዎች በሕይወት ከኛ ጋር ይኖሩ ነበር።
የዓለም ጤና ድርጅትም ባወጣው መግለጫ ለሲቪሎችና ለጤና ተቋማት በቂ ጥበቃ እንዲደረግ ጠይቋል። በተቋሙ በእስራኤል ቁጥጥር ስር የሚገኘው የፍልስጤም ግዛት ተወካይ የሆኑት ዶክተር ሪቻርድ ፔፐርኮርን የዓለም ጤና ድርጅት ይህ ተፈጻሚ እንዲሆን ልመና አሰምተዋል።
ልመና ይላሰማ ፈልጋለሁ። አሁን በጋዛ የሚያስፈልገው አስቸኳይ አቅርቦት ነው። በራፋህ በኩል ያለው መተላለፊያ በአስቸኳይ መከፈት አለበት። የነዳጅ፣ ውሃ፣ ምግብ፣ መድኃኒትና ሕክምና ፍላጎት አለ። አቅርቦቶቹ ዝግጁ ናቸው። ድንበር ላይ ለመግባት እየተጠባበቁ ነው። ይህ አስከፊ ሁኔታ መቆም አለበት።
ፔፐርኮርን አክለው በጋዛ የሚገኙ ሆስፒታሎች ውስጥ መተላለፊያዎቻቸውና ግቢዎቻቸው ሳይቀር በተፈናቃዮች መሞላቱንም አስታውሰዋል። በጤና ድርጅቱ የአስቸኳይ አደጋዎች መርሃ ግብ ዋና ዳይሬክተር የሆኑት ማይክ ራያን በበኩላቸው በዚህ ሁኔታ በጤና ሰራተኞች ላይ የሚፈጸም ማንኛውም ጥቃት ዓለም አቀፍ ሕግጋትን እንደሚጻረር አመልክተዋል።
The very place that can save the life of an injured civilian become a place.
ጉዳት የደረሰባቸውን ሲቪሎች ማዳን የሚቻልበት ቦታ የሞት ስፍራ ሊሆን ይችላል። ሕይወታቸውን አደጋ ላይ ጥለው ሰዎችን ለማዳን የሚጥሩ የጤና ሰራተኞችም ለሞት አደጋ ተጋልጠዋል። ስለዚህ ሁሉም አካል የጤና አገልግሎት ተቋማትን ለመጠበቅ መስራት አለበት። ተለይተው የተቀመጡ ናቸው። የት እንዳሉ ይታወቃል። ከግጭት ነጻ ሊሆኑና ሊጠበቁ ይገባል።
ራያን አክለው በፍልስጤም ንጹሃን ዜጎች ላይ እየደረሰ ያለው ጥቃትም እንዲቆም ጠይቀዋል።
ባለፈው ሳምንት በደቡብ እስራኤልና በመላው እስራኤል ላይ የደረሰውን ሽብር እንገነዘባለን። ፍርሃትና ቁጣ ይገባናል። ጭካኔ የተሞላባቸው ጥቃቶች ነበሩ። ስለዚህ የእስራኤልን ሕዝብ ቁጣ እንረዳለን። ነገር ግን አሁን በፍልስጤም መደበኛ ሕዝብ ላይ እየደረሰ ላለው ነገር ግን ምክንያት መሆን አይችልም። እየሆነ ያለው ነገር መቆም አለበት።
በጋዛ ሆስፒታል ላይ የደረሰው ጥቃት በሌሎች የምዕራብና የአረብ ሀገራትም ቁጣና ተቃውሞን ቀስቅሷል። ዌስት ባንክ በሚገኘው ራማላ ከተማ ጥቃቱን የተቃወሙና እስራኤልን ተጠያቂ ያደረጉ ሰዎች ሰልፍ አካሂደዋል። ፕሬዚዳንት መሐሙድ አባስን ተቃውመውም መፈክሮች ያሰሙ ሲሆን የፍልስጤም የጸጥታ ኃይሎች ሰልፈኞቹን ለመበተን አስለቃሽ ጋዝና የእጅ ቦምቦችን ተጠቅመዋል። በተመሳሳይ ሁኔታ በሄብሮን የሐማስን ባንዲራ የያዙ ፍልስጤማውያን የተቃውሞ ሰልፍ ያካሄዱ ሲሆን ከተማዋ የሐማስ መሆኗን የሚገልጽ መፈክር አሰምተዋል። እንደ ናብለስ፣ ቱባዝ እና ጄኒን የመሳሰሉ ሌሎች የዌስት ባንክ ከተሞች ውስጥ በተካሄዱ ሰልፎችም ከፍልስጤም የጸጥታ ኃይሎች ጋር ግጭት መፈጠሩን የዓይን እማኞች አመልክተዋል። በዌስት ባንክ እየተካሄዱ ያሉት ተቃውሞዎች ፍልስጤማውያን በግዛቱ ባሉ የጸጥታ ጉዳዮች ዙሪያ ከእስራኤል ጋር በመተባበራቸው ከፍተኛ ትችት ሲቀርብባቸው በቆዩት አባስ ላይ ያላቸውን ለረጅም ጊዜ ሲብላል ላይ ቆየ ቁጣ እንደሚያሳዩ ተገልጿል።
ስመኝሽ ቆየን አመሰግናለሁ። የመጀመሪያው ምዕራፍ ስርጭታችን ተጠናቋል። የሁለተኛው አጋማሽ የመጀመሪያ ዘገባችን ወደ ናይጄሪያ ወስደናል። በናይጄሪያ በሚሊዮኖች የሚቆጠሩ ልጆች ከትምህርት ተደራሽነት ውጪ ሆነዋል። በእንግዲህ 20 ሚሊዮን ህጻናት ናቸው ወደ ትምህርት ቤት እንዳይሄዱ የሆኑት። የችግሩ ምንጭ ደግሞ ባህላዊ፣ ኢኮኖሚያዊና የመሰረተ ልማት ውስንነት እንደሆነ ተንታኞች እየተናገሩ ነው። መፍትሄው ቀላል እንዳልሆነ የቪኦኤ ጊብሰን ኤሚካ ከአቡጃ በላከው ሪፖርት አመላክቷል። እንግዲህ ወልዴ ያስደምጠናል።
ጃሽዋ ጊዲየን በአራሳቦ ማህበረሰብ የሚገኝ የአንደኛ ደረጃ የህዝብ ትምህርት ቤት አስተዳዳሪ ናቸው። በትምህርት ቤቱ የሚገኙ ህጻናት ለመማር ጉጉ ቢሆኑም ጃሽዋ እንደሚሉት ግን አብዛኞቹ መጽሐፍና ሌሎች አስፈላጊ የትምህርት መሳሪያዎችን ለመግዛት አቅማቸው አይፈቅድም። እነዚህን ህጻናት በትምህርት ቤት አለማቆየት ጃሽዋ እንዳሉት ለአገር ቀውስ ጥንስስ ማኖር ነው።
አንድ ሰው ጥሩ ደረጃ ላይ እንዲደርስ የሚያስችለውንና ወሳኝ የሆነውን መሰረታዊ ትምህርት የማያገኝ ከሆነ ለህብረተሰቡ ሸክም ነው የሚሆነው።
በመንገድ ላይ ሸቀጥ የሚነግዱትና የሚለምኑት ህጻናት ቁጥር ብዛት ናይጄሪያ የገጠማትን ፈተና ያሳያል። በናይጄሪያ የመጀመሪያ ደረጃ ትምህርት ነጻና ግዴታ ቢሆንም የተመድ የትምህርት የሳይንስና የባህል ድርጅት የሆነው ዩኔስኮ እንደሚገምተው ባለፈው ዓመት እድሜያቸው ከአምስት እስከ 14 የሚሆኑ 20 ሚሊዮን ህጻናት በትምህርት ገበታ ላይ አልተገኙም ነበር። ጊዲዮን እንደሚሉት አንዱ ችግር የትምህርት ቤቶች በበቂ አለመኖር ነው።
ለእነዚህ ህጻናት የሚሆን ቁጭ ብለው ተረጋግተው የሚያነቡበት በቂ ወንበር የለንም። አመች ሁኔታዎችም የሉም። ህንፃዎች ያስፈልጉናል። እንደምታየው ህንፃዎቻችን እየፈረሱ ነው።
ጄምስ ሮቲም የተባሉ ሌላው መምህር ባህላዊና ኢኮኖሚያዊ ችግሮችም ልጆች ወደ ትምህርት ቤት እንዳይሄዱ እያደረገ ነው።
There are places where girls are not supposed to go to school or girls are supposed to be early marriage.
ልጃገረዶች ትምህርት ቤት የማይሄዱበት አንዳንድ አካባቢ አለ። ልጃገረዶች በለጋ ዕድሜያቸው ይዳራሉ። ሌሎች አካባቢዎች ደግሞ ግጭት አለ። እንደ ቦካራም ያሉ ቡድኖች ያሉበት አካባቢ በዛ በርካቶች ተፈናቅለዋል። የኢኮኖሚ ሁኔታውም ሌላው ችግር ነው። በርካቶች በለጋ ዕድሜያቸው በስራ ላይ ተሰማርተው ቤተሰባቸውን ለመደጎም ይገደዳሉ።
የናይጄሪያ መንግስት የመሰረታዊ ትምህርት ኮሚሽን እንዳለው ከትምህርት ውጪ ያሉ ልጆችን ለማስተናገድ ሀገሪቱ 1 ሚሊዮን ክፍሎች ያሏቸው 20 ሺህ ትምህርት ቤቶችን መገንባት ይኖርባታል። ጄምስ ሮቲሚ ግን ይህ ከባድ ትልም ነው ይላሉ።
Where we are today, it's a bit difficult to say we want to achieve that. If you look at the allocation that education
አሁን ባለንበት ሁኔታ ያንን ግብ ለማሳካት ይከብደናል። የትምህርት ዘርፉ የሚያገኘውን በጀት ብንመለከት ለምሳሌ በእንደ አውሮፓውያን አቆጣጠር 2016 18 ቢሊዮን ዶላር ብቻ ነበር የተመደበው። ይህም ከሀገሪቱ በጀት 8.4% ብቻ ነበር። ካለፈው 2022 ወዲህ በጀቱ በ5.4% ቀንሷል።
42% የሚሆኑ ናይጄሪያውያን እድሜያቸው ከ15 ዓመት በታች በሆነበት ሁኔታ ጄምስ ሮቲሚ እንደሚሉት መሰረታዊ ትምህርትን ለማስፋፋት ሀገሪቱ ከግሉ ዘርፍ አማራጭ መዋለ ነዋይ ማሰብ አለባት። ናይጄሪያ ጠንካራ የሆነ የትምህርት ፖሊሲ እንዳላት በወረቀት ላይ ሰፍሯል። የመስኩ ባለሙያዎች እንደሚሉት ግን የፖሊሲ ትግበራው እጅግ ዘገምተኛና ስርጭቱም ኢፍትሃዊ በመሆኑ ህጻናት ወደ ትምህርት ቤት መሄድ ይችሉ ዘንድ አስቸኳይ ተግባራዊ እርምጃ ይሻል።
እንግዲህ ወልዴን አመሰግናለሁ። ቀጣዩ ዘገባ ደግሞ ከሁለት ወጣቶች ጋር ያስተዋውቀናል። ሳሮን ክብካቡና እድላዊት ጋረደው በሜሪላንድ ዩኒቨርሲቲ ባልቲሞር ካምፓስ የኢትዮ ኤርትራውያን ተማሪዎች ማህበር ፕሬዚደንትና ምክትል ፕሬዚደንት ናቸው። ማህበሩ ከመቶ በላይ ንቁ አባላት ያሉት ሲሆን በአእምሮ ጤና፣ በባህል ትስስር እንዲሁም ማህበረሰብ አገዝ ስራዎች ውስጥ ተሳታፊ የሆነ ይገኛል። ኤደን ገረመው ከተማሪ ማህበሩ መስራቾች ጋር ቆይታ አድርጋለች። በመቀጠል ይቀርባል።
ሳሮን ክብካባውና እድላዊት ጋረደው በሜሪላንድ ዩኒቨርሲቲ ቦልቲሞር ካምፓስ የሁለተኛ ዓመት ተማሪዎች ናቸው። በመጀመሪያ ዓመት የትምህርት ዘመናቸው በገቡበት ዩኒቨርሲቲ ውስጥ ከተለያዩ ሀገራት የመጡ ተማሪዎች ልዩ ልዩ ዓላማዎችን በማንገብ ቀድሞውንም በትምህርት ቤት ውስጥ በነበሩ ማህበር ውስጥ ሲሳተፉ ቢያዩም እነሱ ግን በተለምዶ ኢሳ እየተባለ የሚታወቀውን የኢትዮ ኤርትራውያንን ባህል የሚያንጸባርቅና በትውልደ ኢትዮ ኤርትራውያን ተማሪዎች የተመሰረተ ቡድኖችን ለማግኘት በሚያዘጋጇቸው ስብሰባዎች ላይ ለመሳተፍ እጅግ ብዙ ርቀት መንዳት እንደነበረባቸው ይገልጻሉ። በቅድሚያ እድላዊት ጋረደው
ዘኞች ኮሌጆች እዚያ አሜሪካን ውስጥ በአብዛኛው ላይክ የነጭ ወይም የተለያዩ ላይክ የሌሎች ኤትኒክ ግሩፖች ነው ላይክ ዶሚኔት የሚያደርገው እና እኛን የሚመስሉ ሰዎች ብዙ ላይክ እናገኛለን ብለን አላሰብንም ቱ ቢ ሆነስት። እና ስንመጣ የኢሳ የሚባል ኦርጋናይዜሽን እንዳለ እናውቃለን። እኛ ከኛ በፊት ለብዙ አመታቶች የነበረ ኦርጋናይዜሽን ነው። ግን በእኛ ላይክ ፍሬሽመንት አመታችን ላይ ይሄን ክለብ አላየነውም። ብዙ ኢቨንት ላይክ ዝግጅቶች አያደርጉም፣ ስብሰባ ምናምን አይኖርም። እና የተለያዩ ሌሎች ትምህርት ቤቶች ግን ሲያደርጉ እናይ ነበርና ወደ እነሱ የሄድን ላይክ ምንድን ነው እንሳተፋለን፣ የእነሱን ኢቨንቶች እንሳተፋለን። እና ሁሌ ስንመለስ እናስባለን ለምን ላይክ የኛ ካምፓስ እንደዚህ አይኖረውም፣ ለምን እንደዚህ ነው። ከዚህ ካምፓሳችን ላይክ በጣም ከሌሎች ትምህርት ቤቶች ሩቅ ነው። ረጅም ሰዓት የነዳን ላይክ ወደ UMD College Park ወይም ደግሞ ላይክ ታውሰን ምናምን ለረጅም ሰዓት የሄድን ላይክ አተንድ እናደርግና በጣም ደስ ብሎ እንመለሳለን። እና የኛ ለምን እንደዚህ የለውም ብለን እናስብ ነበረ።
ይሄ ነገር ታዲያ ሀሳብ ብቻ ሆኖ አልቀረም። ሁለቱ ጓደኛሞች ዩኒቨርሲቲውን በማስፈቀድ በትምህርት ቤት ውስጥ ያሉ ኢትዮ ኤርትራውያንን ባህል የሚያንጸባርቅና ከዛ ማህበረሰብ የሚወጡ ተማሪዎችንም የሚያሳትፍ ማህበር መሰረቱ። ሳሮን ክብከባው የማህበሩ ፕሬዚዳንት ናት።
ኢትዮጵያንና ኤርትራን ለማካለል የፈለግነው ምክንያት ምንድን ነው? ባህላችን አንድ ነው። ሁለት ዲፍረንት አገሮችን ብንሆንም ራሱ አነጋገራችንን፣ ሪሌሽንሽፕ ቤተሰባቻችንንም አንድም ናን መጀመሪያም አንድም ስለነበርን አሁንም ባህላችንም አንድ ነን ብለን እና ጥሩን ነገር ወሳስደን ለመንበራቻችን ሁሉ ማዘጋጀት ጀመርን እና ደግሞ የሚመጡት በየሳምንት እሷ እድላዊት እንዳለችው በየሳምንቱ ስብሰባ ይኖረናል። የሚመጡትም ራሱ ኤርትራኖችም ኢትዮጵያኖችም ብቻ አይደሉም። አንዳንድ አፍሪካን ካንትሪስ የሚመጡት ልጆች አሉ፣ እዚህ ሀገር ነጮችም አሉ። በቃ ባህላችንን እያዩ ደስ የሚላቸው ሁሉ እየተሳተፉ ጥሩ ጥሩ ነገር እያዩ የሚመጡ ማለት ነው።
ሳሮን ማህበሩ የሚሰጣቸውን አገልግሎቶች ጨምራ ታብራራለች።
ኢሳ የኛ እንደ በቃ ህልማችን ምንድን ነው? በየሳምንቱ አትሊስት ሁለት ሰዓትም ቢሆን የኛ ጋ ይመጣሉ። ጨዋታም ቢሆን ወይም አንዳንድ ጊዜ ደግሞ ቡና ታይም የሚባል እንትን ዲስካሽን ቤስ የሆነ ስብሰባ አለን። እሱ ደግሞ አንዳንድ ጊዜ እንጠይቃቸዋለን፣ ሀይምሯችሁ እንዴት ነው? ደህና ናችሁ? የቸገራችሁት ነገር አለ ምናምን ብለን በየጊዜው ቡና ታይም እድሽን እያልን እየቀያየርን በቃ እንደዚህ እንደ ጥያቄ እና መልስ ምናምን እንድንጠይቃቸው ጥሩ ናችሁ የት ናችሁ ብለን እናስካሄዳለን ማለት ነው። እና እሱም አለን። ከዛም በኋላ ከዛ በስተቀር ደግሞ እንትን ኢቨንትም አለን ትላልቅ ሌሎችም ትምህርት ቤቶችም ኢንቮልቭድ እንዲሆኑ ወይን አድቫንስ አድርገን ቀኑን እንትን ሰት አድርገን ፕሮሞት አድርገን ይመጡና ወይም ካሪር ኔትወርኪንግ ኢቨንትም ይሆን ይሆናል። ካሪር ኔትወርኪንግ ስተረጉሞ ምን ይሆናል?
የስራ ትስስር
የሰራ ትስስር አይነት ዝግጅት እናደርገው እና various professionals ዶክተርም ቢሆኑ ሎየሮችም ቢሆኑ ምናምን ከዚህ በፊት last year spring semester አዘጋጅተናል።
ማህበሩ በአሁን ሰዓት ከመቶ በላይ የሚሆኑ አባላትና በጎ ፈቃደኛ ተሳታፊዎች አሉት። ይሁን እንጂ ማህበሩን ማቋቋም ሆነ ሌሎች እቅዶችን ማስኬድ ቀላል እንዳልነበረ ወጣቶች ይገልጻሉ። ማህበሩ በአመቱ አጋማሽ ላይ በመመስረቱ የተነሳ ለማህበራት የሚሰጠውን ሙሉ በጀት ባይደርሰውም በተለያዩ መንገዶች ግን ገቢ እንደሚያሰባስቡ የማህበሩ ምክትል ፕሬዝዳንት እድላዊት ታስረዳለች።
ዘጋጅቶት ነበራችሁ ራሳችሁን ስታስተዋውቁ ነበርና የተለያዩ የገቢ ማሰባሰቢያዎች እንደምታደርጉ ላይች ያለው እንዲሁም ደግሞ ያንን ገቢ ድጋፎች ለተቋማት ድጋፎች ታደርጋላችሁና እስቲ ለምን አይነት ተቋማት ነው ድጋፍ የምታደርጉት? ምን ላይ ነው ያላችሁት? እሱን ንገሩ።
ኦኬ፣ መጀመሪያ ስንጀምር ቅድም እንዳልኩት አብዛኛው ፈንድሬዘሮቻችን ብር የማግኛ ምንጫችን አንደኛ ትምህርት ቤታችን ነበረ። ትምህርት ቤታችን ፈንድ የሚሰጠን አለ። ኢቨንት ወጌውነ ዝግጅት ለማድረግ ስናስብ ዝግጅቱ ምንድን ነው ምናምን ብለው ጠይቀው የተወሰነ ብር ይሰጡናል። እሱ ግን ሁሌ እነፍ አይሆንም። ስለዚህ ከኛም ደግሞ በራሳችን ሄደን ከሬስቶራንቶች ምናምን ዶኔሽን መጠየቅ ጀምረናል። አዲስ ነገር የጀመርነው ቮለንቲር ማድረግ ነው። የተለያዩ ምንድነው እንደ ስራ ነው። ስቴዲየሞች ምናምን የሄደን ኢፍ ዴርስ ኮንሰርት ወይም ደግሞ ፉትቦል ሬቨንስ ጌም ና የኢትዮጵያ ፉትቦል ግን የአሜሪካ ፉትቦል ጌም ምናምን ሲኖር እዛ ሄደን እየሰራን ከስምንት እስከ አስር ሰዓት ሊሆን ይችላል። ስራው ከባድ ነው፣ ግን በደንብ ብር ይሰጡናል። ዋናው ገቢያችን እሱ ነው። የተለያዩ መንበሮችንም እያመጣን ቫለንቲር እንዲያደርጉ እናበረታታቸዋለን።
ማህበሩ በአሁን ሰዓት ሊደግፋቸው ቅድሚያ ከሰጣቸው ፕሮጀክቶች አንዱ በዋሽንግተን ዲሲ እና አካባቢው ያለ በኢትዮጵያን ኮሚኒቲ ሊገነባ የታሰበው የታሪክና የባህል ማዕከል አንዱ ሲሆን በቅርቡ የኢትዮ ኤርትራውያን የሰርግ ባህል የሚያሳይ ለየት ያለ የገቢ ማሰባሰቢያ ድግስ በማዘጋጀት ላይ ይገኛሉ። ሳሮን
ኖቨምበር 18 ላይ የኛ ኢትዮጵያን ኤርትራን ስቱደንት አሶሲሽን እና የታውሰን ስቱደንት አሶሲሽን ተገናኝተን ዝግጅት ልናደርግ ነው እና ያ ዝግጅት ደግሞ እንደ ሰርግ አይነት አድርገን ልንደግስ ነው። ያ ሰርግ ባህላችንን ለማሳየት ከሽምግልና ጀምሮ ሾሽላ እንትን ቀጥሮ እንደ ጥሎሽ አይነት የዛን ሾው አድርገን ልናዘግ
ልናዘጋጅ ነው። ሪሄርሶስ ኦልሬዲ ጀምረናል።
ማህበሩ ሌሎች የተለያዩ ድጋፎችን ለማድረግ ተጨማሪ እቅድ እንዳለው የገለጹት ወጣቶቹ ከዚህ ቀደም ተጀምረው እንደተቋረጡት የኢትዮ ኤርትራውያን ዩኒቨርሲቲ ተማሪዎች ማህበራት እጣ ፈንታ እንዳይገጥመውም ተመርቀው ከዩኒቨርሲቲው የሚወጡ ተማሪዎችም የማህበሩ አባል የሚሆኑበትና ድጋፍ ሊያደርጉ የሚችሉበትን መንገድ እያመቻቹ መሆኑን አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዝግጅቶቻችን voaamharic.com በተሰኘው ኦፊሳላዊ ገጻችን ላይ ስለሚገኙ ድረገጹን መጎብኘት አትዘንጉ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩ። በቅንብሩ ኤልያስ አስማራ አብሮኝ አምሽቷል። መልካም ምሽት ይሁንላችሁ። Thank you.